ክፍል 3 ይህንን ጽሑፍ ሳነብ ምን ተማርኩ የሚለውን ማቀርብበት ነው። ጽሑፉ አጭር ቢሆንም 9 ገጽ የሚሞላ ጽሑፍ ነው። ግን የያዘው ቁም ነገር በ100 ገጽ በ200 በ300 ገጽ የማይገለጥ ነገር ነውና በጣም ወድጄዋለሁ። መጀመሪያ ይህን ጽሑፍ የመረጥኩበት ምክንያት በትንሽ ገጽ ጨምቆ የያዘውን ሐሳብ ነውና የተማርኩት ዋና ዋና ነጥቦች ከሁሉ በላይ አንዱ በጣም የገባኝ ነገር ልጅ ያለን ትምህርት ቤት ሀገር ማለት መሬቱ አይደለም ህዝብ ነው እያሉ አስተማሪዎቻችን ያስተምሩን ነበርና እውነቱን ለመናገር ያኔ ብዙ አይገባኝም ነበር። እና በይበልጥ ደግሞ በዶክተር በድሉ አቅጅራም ሀገር ማለት ልጅ የሚለው ግጥሙንም ወደዋለሁ። ይሄኛው ጽሑፍና ትንታኔው ግን ይበልጥ ሀገር ማለት ምንድነው የሚለውን ነገር አስተውሶኛል አስተምሮኛል። ምናልባት የዶክተር በድሉ አቅጅራን ግጥም ላልሰማችሁ ሰዎች ከዚህ በኋላ ልጋብዛችሁና
ሀገር ማለት የኔ ልጅ ሀገር ማለት ልጄ ሀገር ማለት እንዳይመስልሽ የተወለድሽበት ቦታ የተወለድሽበት አፈር ትርትሽ የተቀበረበት ቀድመሽ የተነፈሽው አየር ብቻ እንዳይመስልሽ። ሀገር ረቂቅ ነው ቃሉ፣ ሀገር ውስብስብ ነው ውሉ። ሀገር ማለት ልጄ ሀገር ማለት ምስል ነው በህሊና የምታኖሪው ከማማ ማህፀን ከወጣሽበት ቀን ጀምሮ በጠባሽ ጡት ወይም ጡጦ በዳሽበት ደጃፍ በወደቅሽበት ፈፋ በተማርሽበት ትምህርት ቤት በተሻገርሽው ጅረት በተሳልሽበት ታቦት ወይ በተማጸንሽው ከራማ በእውቀትሽና በህይወትሽ በእውነትሽና በስሜትሽ የምትቀቢው ምስል ነው በህሊናሽ የምታኖሪው። ስትወጅ ሰንደቅ ተደርጊው ቢያስጠላሽ የማትቀይሪው። ሀገር ማለት የኔ ልጅ ሀገር ማለት ቋንቋ ነው በአንደበት አይናገሩት በጆሮ አያደምጡት አማርኛ ኦሮምኛ አፋርኛ ቅማንትኛ ጉራግኛ ወይ ትግርኛ ብለው የማይፈርጁት። የኔ ልጅ አማራውና አፋሩ ኦሮሞውና ሲዳማው ጉራግኛሽን ባይሰማ ያልገባሽን እንዳይመስልሽ ሀዘን ደስታሽን ያልተጋራ በየልቦናችን ሀቅ ፍንትዋ አድርጎ እያሳየ ህዝቦችን ከሰንደቃቸው አስተሳስሮ ያቆየ ሀገር ቋንቋ ነው ልጄ የሁለንተናሽ መስታወት ሲከፋሽ ትሸሸጊበት ሲደላሽ ትኳኳይበት። የኔ ልጅ አያት ቅም አያትሽ ሰላም ሲሆን ከወልቂጤ አድማስ ማዶ ሸቅጦ ሲያቀና ውረቱን ለእኔና ላንቺ መኖሪያ ሲያደራጅ ቄና ቤቱን ሀገር ጠላት ሲደፍራትን ጦሩን ሰብቆ እየፎከረ ከኦሮሞው ከትግሬው ከአፋሩ ከወላይታው ከሁሉም የኢትዮጵያ ልጆች አጥንቱን እያማገረ ሀገር ይሉት መግባቢያ ሰንደቅ ይሉት መለያ ሲያቆይልሽ በጉራገኛ የማትገልጭው በጎጥ የማትገድሪው ስንት ታሪክ አለልሽ። እና የኔ ልጅ ለዚህ ነው ሀገር ይሉት ቋንቋ ላንቺ የሚያስፈልግሽ ከወልቂጤ አድማስ ማዶ ለተሳሰረው ታሪክሽ ከወልቂጤ አድማስ ማዶ ለተወጠነው እድገትሽ። እና ልብ በይ ልጄ ሀገር ማለት ቋንቋ ነው በአንደበት አይናገሩት በጆሮ አያደምጡት። ከሁሉም በላይ የኔ ልጅ ከሁሉም በላይ ተፈጥሮ ከቸረችው በረከት የላቡን ፍሬ የሚበላ ሀገር ማለት ወገን ነው የኔ የምትይው ከለላ ትመችበት ጥሪት ትደምቅበት ብርሃንሽ የሰብእናሽ ግማሽ ሁን ወገን ነው ማህተምሽ ዜጋው ነው ልጄ ሀገርሽ። መሬትማ የኔ ልጅ መሬትማ በእምነትሽና እውቀትሽ ክልለሽ ካላበጀሽው ለተስፋሽ ውጥን ካልሆነ ለእድገትሽ ካልተመገብሽው መሬትማ ባዳ ነው ላለማው የሚለማ ለተስማማው የሚስማማ ጅረቱም ግድ የለውም ቦይል ማሰለት ይፈሳል ተራራውም ደንቆሮ ነው ለቦረቦሮ ይበሳል። ቤቱ አይደለም የኔ ልጅ እድርተኛው ነው ሀገርሽ ስትቸገሪ ታድጎ ስትታመሚ አስታሞ ስትሞች አፈር የሚያለብስሽ በእጅሽ ያለ ብሩህ ጽጌ ሰው ነው ልጄ ሀገርሽ ወገን ነው ልጄ ሀገርሽ። እና የኔ ልጅ ሀገር ረቂቅ ነው ቃሉ ሀገር ውስብስብ ነው።
በት ዋነኛ ምክንያት ሀገር ህዝቡን ያልኩበት ምክንያት ጽሑፉ ላይ ምን ይላል ከኢትዮጵያ በፊት የቀደመው ኢትዮጵያውያን ናቸው። ኢትዮጵያውያን እዛ አካባቢ መኖር ስለጀመሩ ነው የአካባቢ ኢትዮጵያ የተባለው። እና እኔ ድሮ ድሮ ሳስበው ኢትዮጵያ የምትቀድም ይመስለኝ ነበረ። ሰው ኢትዮጵያ ስለኖረ ኢትዮጵያ የሚሆን ይመስለኝ ነበረ። ግን ኢትዮጵያውያን አንድ ላይ ስለኖሩ ነው እና ምናልባት ኢትዮጵያውያንም አንድ ላይ ተሰባስበው አውሮፓ ቢኖሩ አውሮፓ ሀገሯ የሀገሪቷ ስም ኢትዮጵያ ሊሆን ይችል ነበረ እንደማለት ነው። እና የእኛ አንድነት የእኛ መሰባሰብ ነው ኢትዮጵያን ኢትዮጵያ የሚያስብላት እኛንም ኢትዮጵያ ያደረገን እና ይሄ ትልቅ ነገር ነው። ከዛ ልክ ጽሑፉ ሲጀምር ቀለማችን የመነጨው ከመኖርን ያው አባቶቻችን ወይ ቅድመ አያቶቻችን ሲኖሩ ከነበረበት ከባቢ እና አየር እና ሞቃቱ እነዚህ ምናምን የአየሩ ሁኔታ የመልክዓ ምድሩ አቀማመጥ ለቀለማችን ለሰውነታችን ስትራክቸር ያለው ግብአት ከፍ ያለ ቦታ ነው እና በዚህ ይሄም አንድ ትልቅ ነገር ነው እና አንድ ሰው ቻይናዊ ሆኖ ከመጀመሪያ እግዚአብሔር የፈጠረው ሰው የለም ወይ ፈረንጅ ሆኖ የተፈጠረ የለም ወይ ጥቁርም ሆኖ የተፈጠረ የለም። እንዴት አይነት ነው የመጀመሪያ የተፈጠረው ሰው መልክ አላቅም። ግን በዚህ ጽሑፍ መሰረት ግን ስናይ የሰው ልጆች በፍልሰትና በመበታተን በተለያየ አካባቢ ስለተሰራጨን ሁላችንም እየመሰለን ያለነው የኖርንበትና እየኖርንበት ያለንበትን አካባቢ ነው እና ይህም ትልቅ ነጥብ ነው። ስለዚህ ከቀለማችን በላይ ሰውነታችን ሰው መሆናችን ዋና ነገር እንደሆነ ተመሬበታለሁ። አንድ ነን ሁላችንም፣ ሁሉም ሰው አንድ ነው። ኢቭን አንዳንድ ጊዜ አስተውላችሁት ከሆነ አንዳንድ ሰው ለምሳሌ ገጠር ይኖር የነበረ ሰው ወይ ወደ ከተማ ወይ ደግሞ ሌላ አቅጣጫ ሲሄድ ብቻ ለጥቂት ጊዜ በመቆየቱ ብቻ የተለያየ አይነት የመልክና የአካላዊ ለውጥ ያሳያል እና በተለይ ደግሞ አሁን አስቡት በክፍለ ዘመናት እየኖርን የቆየን ከልጅ ወደ ልጅ እየተላለፈ ሲመጣ ደግሞ አዲስ ነገር የተፈጠረ እስኪመስል ድረስ በመሀላችን የቀለም አይነት ልዩነት ሊፈጠር ይችላል ማለት ነው። ሌላ ኢትዮጵያና ሱዳን አንድ ሀገር መሆናቸውን አይቼበታለሁ። ኢትዮጵያ ሱዳንም ኢትዮጵያ ነበረች። አብዛኛው የኢትዮጵያ ድንበር እስከ ግብፅ በዛኛው እስከ ሊቢያ ወደ ታች አይታወቅም ወደ ደቡብ ሳይድ፣ ግን ኢትዮጵያ በጣም ሰፊ ነበረች። ይህ ማለት አሁን ያሉ ሱዳናውያን የሆነ ጊዜ ላይ ነጻነታቸውን ሳያጡ በፊት በሌሎች ሳይወረሩ በፊት ኢትዮጵያውያን ነበሩ። ማለፍ የማልፈልገው ነገር መጀመሪያ ሱዳን መጽሐፍ ቅዱስ ላይ አስገቡኝ ብላ አልጠየቀችም ወይ ይህን ነገር ክሌም አላረገችም። ከመሬት ተነስተው ሱዳንን እዛ ጋር አስገብተው ከዛ ኢትዮጵያ ይሄ ትክክል አይደለም ብላ በምትከራከርበት ወቅት ትልቁ እኔ አስግቶኝ የነበረው ምንም በማያውቁ በእነዚህ ሀገራቶች ሌላ አይነት የእርስ በርስ ግጭትና አለመግባባት ይፈጥራል የሚል ነበረ ትልቁ ፍርሃቴ። ና አንዳንድ ጊዜ ቆይ ምን አቅዶ ነው እንደዚህ ጎረቤትና ጎረቤት ወንድምና ወንድም መካከል እንደዚህ አይነት ጸብን ለመዝራት መሞከር ብቻ ያሳፍራል። እና ይህም ሌላ መነሳት ያለበት ዋና ቁም ነገር ይመስለኛል እንደኔ መረዳት። ሌላኛው በጣም የገረመኝ እና ዋና ነጥብ ነው የማስበው ይሄ ኢትዮጵያና አሁን ያለችው ኢትዮጵያና የኢትዮጵያ ታሪክ የጥንት ጥቁር ሕዝብ ታሪክ የመጨረሻው ቅሬት ነው ማለት ነው። ምክንያቱም ኢትዮጵያ እስከ የመን እስከ ግብፅ በዚያ እስከ ሊቢያ ምናምን በዚህ በነ ናይጄሪያ ሳይል በነ አትላንቲክ ኦሽኑ ላይ ኢትዮጵያን ኦሽን ምናምን እየተባለ ኑሮ ከዛ ጠባ ኢስት አፍሪካ ምናምን እያለች አሁን ያለችዋ ድሮ ከነበረችው አንጻር በጣም ሚጢጢዋ ኢትዮጵያ ነች ያለችው እና ከዚህ ጋር ተያይዞ የጥቁር ታሪክ አንድ ላይ ነው ወደ ታች እየጠበበ እያነሰ እየጠፋ 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 በሌሎች ሀገራት ታሪክ እየተወረረ ያለውና ኢትዮጵያ አሁን ጠፋች ማለት ይመስለኛል ከመድረገጽ የጥቁር ሁሉ ህዝብ ታሪክ እንደጠፋ ነው የሚቆጠረው ምክንያቱም ከዚህ ታሪክ እንደተረዳሁት ኢትዮጵያ ተመናምና የቀረች የመጨረሻው የጥቁር ህዝብ የታሪክ ቅሬት ነች የሚለውን ነገር አስተውያለሁ። ለማረክ እንግዲህ በእንግሊዘኛ የተጻፈው የአሜሪካኑ የጉድ ኒውስ ባይብል ኢትዮጵያ ሚለውን በሱዳን ተክቶ ጻፈ። ከዛ ይሄንን ከጻፈ በኋላ ማለት ትርጉሙን በሱዳን ቀየረው። ይሄንን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተረዳች። በዚህም ይሄንን ጥፋት እንደሆነ ጻፈችላቸው ደብዳቤ ተጻጻፉ። በነዚህ በተጻጻፉ ደብዳቤ በመጀመሪያዎቹ የጉድ ኒውስ ባይብል ወይ ደግሞ የዓለም አቀፍ የመጽሐፍ ቅዱስ ማህበር ያረጉት ነገር ትክክል እንደሆነ ነው መጀመሪያ ራሳቸው የገለጡት። ግን በዚህም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተስፋ አልቆረጠችም፣ ትግሏን ቀጠለች። መጨረሻ ላይ በቃል ደረጃ አሳመነቻቸው፣ አመኑ፣ ትክክል አይደለንም ወደሚል ነገር መጡ። ግን ይህም በቂ እንዳልሆነ እና ሌሎች ነገሮች መደረግ እንዳለባቸው ይሄንን ወስነው ነው ጽሁፉ የሚያልቀውና በግሌ ቼክ ለማድረግ ሞከልኩኝ የጉድ ኒውስ ባይብልን ፈልጌ ጉድ ኒውስ ባይብል ላይ ያያዩት ነበር ጥቅሶቹ አንድ ሁለት ሶስት ጥቅሶች አዩ ስቲል ሱዳንና ሱዳናውያን ነው የሚለውና ይመስለኛል ስቲል አልተቀየረም ማለት ነው የተባለው የተቀየረው ስም ወደ ኢትዮጵያ አልተመለሰም ባለበት ወይ እነሱ ያኔ በተረጎሙት መንገድ ቀጥሎ ነው ያለው አሁን ያለበት ሁኔታ ማለት ነው ይሄን ይመስላል እናንተ ይሄንን የሰማ ሰው ሁሉ በዚህ ጽሁፍ ንባብ ውስጥ የተማራችሁበት እና ያስተዋላችሁት ነገር ካለ ላኩልኝ ድምጻችሁን ቀርታችሁ ሊሆን ይችላል በጽሁፍ ሊሆን ይችላል ወይ በ ቀጥታ ስርጭት በመናረግበት ጊዜ ሊሆን ይችላል እንወያይበት በቀጣዩ ጊዜ በሌላ ጽሁፍ ቀርባለሁ እስከዛው መልካም ጊዜ ይሁንልን አመሰግናለሁ ደሞ ቃል በገባሁት መሰረት የኢትዮጵያ የተጠቀሰችባቸው ክፍሎች ወይ ጥቅሶች በመጽሐፍ ቅዱስ ላይ አቀርብላችኋለሁ አሁን እኔ ጋር ያሉት 43 ናቸው 43ቱንም አቀርብላችኋለሁ እናንተ ጊዜ ባላችሁ ጊዜ አረፍ ያላችሁ ስሙአቸው አንደኛ ቁጥሮቹን ላልናገር ይችላል አንደኛ ሁለተኛ ሶስተኛ ይያልኩ ዝምዬ ነው ማነባቸው ግን ጠቅላላ 43 ናቸው ማነባቸው አንድ ምዕራፎች ናቸው ዘፍጥረት 2:13 የሁለተኛው ወንዝ ስም ጊዮን ነው እርሱም የኢትዮጵያ ምድር ሁሉ ይከባል ዘኍልቍ 12:1 ሙሴም ኢትዮጵያዊቱን አግብቷልና ባገባት በኢትዮጵያዊቱ ምክንያት ማርያምና አሮን በርሱ ላይ ተናገሩ። ሁለተኛ ነገሥት 19:9 እርሱም የኢትዮጵያ ንጉሥ ቲርሐቅ ሊወጋ መጥቷል የሚል ወሬ በሰማ ጊዜ ደግሞ ወደ ሕዝቅያስ መልእክተኞች ላከ እንዲህ ሲል። ሁለተኛ ዜና 12:3 ከእርሱም ጋር ከግብፅ ለመጣው ሕዝብ ቁጥር አልነበረውም። እነርሱም የልብያ ሰዎች ሱካውያን የኢትዮጵያ ሰዎችም ነበሩ። ሁለተኛ ዜና 14:9 ኢትዮጵያዊውም ዝሪ 1 ሚሊዮን ሰዎችና 300 ሰረገሎች ይዞ ወጣባቸው ወደ መሪሳም መጣ። ሁለተኛ ዜና 14:12 እግዚአብሔርም በአሳና በይሁዳ ፊት ኢትዮጵያንን መጣ ኢትዮጵያንም ሸሹ። ሁለተኛ ዜና 14:13 አሳም ከእርሱም ጋር ያለው ሕዝብ እስከ ጌራራ ድረስ አሳደዷቸው ኢትዮጵያውያንም ፈጽመው እስኪጠፉ ድረስ ወደቁ በእግዚአብሔርና በሰራዊቱ ፊት ተሰባብረዋልና እጅግም ብዙ ምርኮ ወሰዱ። ሁለተኛ ዜና 16:8 ኢትዮጵያውያንና የልብያ ሰዎች እጅግ ብዙ ሰረገሎችና ፈረሶች የነበሯቸው እጅግ ታላቅ ጭፍራ አልነበሩምን በእግዚአብሔር ስለታመን በእጅ አሳልፎ ሰጣቸው። ሁለተኛ ዜና 21:16 እግዚአብሔርን የፍልስጤማውያንና በኢትዮጵያን አጠገብ የሚኖሩትን የአረባውያንን መንፈስ በኢዮራም ላይ አስነሳ። አስቴር 1:1 በአርጤክስስ ዘመን እንዲሆነ ይህም አርጤክስስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 ሀገሮች ላይ ነገሰ። አስቴር 3:12 በመጀመሪያው ወር ኮሩም በ13ኛው ቀን የንጉሱ ጸሐፊዎች ተጠሩ ከህንድ ጀምሮ እስከ ኢትዮጵያ ድረስ ወዳሉ 127 ሀገሮች በየአገሩ ወዳሉ ሹማምንትና አለቆች ወዳ ህዝብም ሁሉ ገዢዎች እንደ ቋንቋቸው በንጉሱ ባርቴክስስ ቃል ሃማ እንዳዘዘ ተጻፈ በንጉሱም ቀለበት ታተመ። መጽሐፍ አስቴር 8:9 በዚያን ጊዜም ኒሳን በተባለው በመጀመሪያው ወር ኮሩም በ23ኛው ቀን የንጉሱ ጸሐፊዎች ተጠሩ መርዶክዮስም ስለ አይሁድ እንዳዘዘው ሁሉ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 ሀገሮች ላሉ ሹማምንትና አለቆች አዛውንትም ለእያንዳንዱ ሀገር እንደ ጽህፈቱ ለእያንዳንዱም ህዝብ እንደ ቋንቋው ለአይሁድም እንደ ጽህፈታቸውና እንደ ቋንቋቸው ተጻፈ። ኢዮብ 28:19 የኢትዮጵያ ቶፓዚዮን አይተካከላትም፣ በጥሩም ወርቅ አትገመትም። መዝሙር 68:31 መኳንንት ከግብጽ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። መዝሙር 72:9 በፊቱም ኢትዮጵያ ይሰግዳሉ፣ ጠላቶቹም አፈር ይልሳሉ። መዝሙር 74:14 አንተም የዘንዶን ራስ ቀጠቀጥክ፣ ለኢትዮጵያ ሰዎችም ምግባቸውን ሰጠሃቸው። መዝሙር 87:4 የሚያውቁኝን ራእብና ባቢሎንን አስባቸዋለሁ፣ እነሆ ፍልስጤማውያን ጢሮስም የኢትዮጵያም ሕዝብ እነዚህ በዚያ ተወለዱ። ኢሳይያስ 11:11 በዚያን ቀን እንዲህ ይሆናል፣ የቀረውን የሕዝቡን ቅሬታ ከአሶርና ከግብፅ ከጳጥሮስና ከኢትዮጵያ ከኤላምና ከሰናኦር ከሐማትም ከባህርም ደሴቶች ይመልስ ዘንድ ጌታ እንደገና እጁን ይገልጣል። ኢሳይያስ 18:1 በኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት። ኢሳይያስ 20:3 እግዚአብሔርም አለ ባሪያዬ ኢሳይያስ በግብጽና በኢትዮጵያ ላይ 3 ዓመት ለምልክትና ለተአምራት ሊሆን ራቁቱና ባዶ እግሩን እንደሄደ። ኢሳይያስ 20:4 እንዲሁም የአሶር ንጉሥ የግብጽንና የኢትዮጵያን ምርኮ ጎበዛዙትና ሽማግሌዎቹን ራቁታቸውና ባዶ እግራቸውን አድርጎ ገላቸውንም ገልጦ ለግብጽ ጉስቁልና ይነዳቸዋል። ኢሳይያስ 20:5 እነርሱም ከተስፋቸው ከኢትዮጵያ ከትምክታቸው ከግብጽ የተነሳ ይፈራሉ ያፍሩማል። ኢሳይያስ 37:9 እርሱም የኢትዮጵያ ንጉሥ ቲርሃቅ ሊወጋህ መጥቷል የሚል ወሬ ሰማ፣ በሰማም ጊዜ ወደ ሕዝቅያስ መልእክተኞችን ላከ እንዲህ ሲል። ኢሳይያስ 43:3 እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒትህ ነኝ፣ ግብጽን ለአንተ ቤዛ አድርጌ ኢትዮጵያንና ሳባንም ለአንተ ፋንታ ሰጥቻለሁ። ኢሳይያስ 45:14 እግዚአብሔርም እንዲህ ይላል የግብጽ ድካምና የኢትዮጵያ ንግድ ቁመት ረጅሞችም የሳባ ሰዎችም ወደ አንተ ያልፋሉ፣ ለአንተም ይሆናሉ፣ እጆቻቸውንም ታስሮ ይከተሏል፣ በፊትህም ያልፋሉ፣ ለአንተም እየሰገዱ በእውነት እግዚአብሔር በአንተ አለ ከእርሱም ሌላ አምላክ የለም ብለው ይለምኑሃል። ኤርምያስ 15:23 በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይቻላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ኤርምያስ 38:7 በንጉሥም ቤት የነበረው ጃንደረባው ኢትዮጵያዊው አበሜሌክ ኤርምያስን በጉድጓድ ውስጥ እንዳኖሩት ሰማ፣ ንጉሡም በብንያም በር ተቀምጦ ነበር። ኤርምያስ 38:10 ንጉሡም ኢትዮጵያዊውን አቤሜሌክን ከአንተ ጋር 30 ሰዎች ከዚህ ውሰድ፣ ነቢዩም ኤርምያስ ሳይሞት ከጉድጓድ አውጣው ብሎ አዘዘው። ኤርምያስ 38:12 ኢትዮጵያዊውም አቤሜሌክ ኤርምያስን ይህን አሮጌ ጨርቅና እላቂውን ልብስ በብብትህ ከገመዱ በታች አድርገህ አድርግ አለው። ኤርምያስም እንዲሁ አደረገ። ኤርምያስ 39:16 ሂድ ለኢትዮጵያዊውም ለአቤሜሌክ እንዲህ በለው የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ለበጎነት ሳይሆን ለክፋት ቃሌን በዚች ከተማ ላይ አመጣለሁ፣ በዚያም ቀን በፊትህ ይፈጸማል። ኤርምያስ 46:9 ፈረሶች ሆይ ውጡ፣ ሰረገሎቹም ሆይ ንጎዱ፣ ጋሻም የሚያነግቡ የኢትዮጵያና የፋጣ ኃያላን ቀስትንም ይዘው የሚስቡ የሉድ ኃይላን ይውጡ። ሕዝቅኤል 29:10 ስለዚህ እነሆ በአንተና በወንዞች ላይ ነኝ፣ የግብፅን ምድር ከሚግዶል ጀምሮ እስከ ሴዌና እስከ ኢትዮጵያ ዳርቻ ድረስ ውድማና ባድማ አደርጋታለሁ። ሕዝቅኤል 34:4 ሰይፍ በግብፅ ላይ ይመጣል፣ ሁከትም በኢትዮጵያ ይሆናል፣ የተገደሉትም በግብፅ ውስጥ ይወድቃሉ፣ ብዛትዋንም ይወስዳሉ፣ መሰረቷም ይፈርሳል። ሕዝቅኤል 30:5 ኢትዮጵያና ፉጥ ሉድም የተደባለቀም ሕዝብ ሁሉ ኩብም ቃል ኪዳንም የገባችው ምድር ልጆች ከእነርሱ ጋር በሰይፍ ይወድቃሉ። ሕዝቅኤል 30:9 በዚያን ቀን መልእክተኞች ተዘለው የሚኖሩትን ኢትዮጵያውያንን ለማስፈራራት ከፊቴ በመርከብ ይወጣሉ፣ እንደ ግብፅም ቀን ሁከት ይሆንባቸዋል፣ እነሆ ይመጣልና ህዝቅኤል 38:5 ፋርስንና ኢትዮጵያን ፉጥንም ከእነርሱ ጋር ጋሻና የራስ ቁርን የለበሱት ሁሉ ዳንኤል 11:43 በወርቅና በብርም መዝገብ ላይ በከበረችም ከግብጽ እቃ ሁሉ ላይ ይሰለጥናል። የልብያና የኢትዮጵያ ሰዎችም ይከተሉታል። አሞጽ 9:7 የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? ይላል እግዚአብሔር። እስራኤልን ከግብጽ ምድር ፍልስጤማውያንም ከከፍቶር ሶርያንም ከቂር አላወጣሁምን? ናሆም 3:9 ኢትዮጵያና ግብጽ የማይቆጠር ኃይሏ ነው ነበሩ፣ ፉጥና ልብያ ረዳቶቿ ነበሩ። እንባቆም 3:7 የኢትዮጵያ ድንኳኖች ሲጨነቋየው የምድርም አገር መጋረጃዎች ተንቀጠቀጡ። ሶፎንያስ 2:12 እናንተም ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ። ሶፎንያስ 3:10 ከኢትዮጵያ ወንዞች ማዶ የሚማልዱልኝ የተበተኑ ሴቶች ልጆቼ ቁርባኔን ያመጡልኛል። ሐዋርያት 8:27 ተነስቶም ሄደ፣ እንሆም ህንደኬ የተባለች የኢትዮጵያ ንግስት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ ይላል። እንግዲህ አመሰግናለሁ ይህን ሁላ ስለሰማችሁኝ። ይህን ይመስላል በዚህ ክፍልም አቀርብላችሁ። መልካም ጊዜ።